ለአብዮተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ለአብዮተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ቋንቋችን ዛሬ አርብ ጥር 17 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬው ዝግጅታችን በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን እናሰማለን። በቅድሚያ ዜና። በድሬዳዋ የተከሰተው አለመረጋጋት አርብ ቀጥሎ የዋለ መሆኑን ከቦታው የሚደርሱ መረጃዎች ይገልጻሉ። በጥምቀት በዓል ወቅት ታቦት አስገብተው ወደ ቤታቸው በሚመለሱ ምዕመናን ላይ የድንጋይ ናዳ ከተወረወረ በኋላ በከተማዋ ከፍተኛ ግጭትና አለመረጋጋት የተፈጠረ መሆኑ ይታወቃል። ይህንኑ ተከትሎ በከተማዋ ወጣቶች ላለፉት ጥቂት ቀናት ከተማዋ አስተዳደርና የጸጥታ ኃይሎች ላይ ሲያካሂዱ የቆዩት ሰልፍ አርብም ቀጥሎ ውሏል። ወጣቶቹ የከተማዋ ከንቲባ በአካል ተገኝተው ለጥያቄዎቻቸው መልስ እንዲሰጥ ያስተላለፉትን መልእክት እስካሁን የከተማዋ አስተዳደር ወርቅ በማድረጉ ከንቲባውና የከተማዋ አስተዳደር ባለስልጣኖች ከስልጣን እንዲነሱ የሚጠይቁ ሰልፎች አካሂደዋል። ሰልፈኞቹ ከሚያሰሙት መፈክሮች መካከል የአብዲኢሌ ሹመኞች ድሬዳዋን ለቀው ይውጡ፣ ድሬዳዋን የዘረፉ ለፍርድ ይቅረቡ፣ ከንቲባው ከስልጣን ይውረድ፣ የታሰሩት ይፈቱ የሚሉ ይገኙባቸዋል። የኢንተርኔት የትራንስፖርትና የንግድ አገልግሎቶች የተቋረጡ ሲሆን ባንኮችም ዝግ ሆነው ውለዋል። የስልክ አገልግሎትም አጥጋቢ አልነበረም ተብሏል። የሙስና ወንጀል ፈጽመዋል ተብለው በባህር ዳር በእስር ላይ የሚገኙት በረከት ስምኦንና ታደሰ ካሳ ፍርድ ቤት የቀረቡ መሆናቸው ታውቋል። አቃቤ ሕጉ በሁለቱ ግለሰቦች ላይ ያለውን የክስ ማመልከቻ ካቀረበ በኋላ ግለሰቦቹ መልስ ሰጥተዋል። በረከት ስምኦን የተመሰረተበትን ክስ እንደማይቀበል ገልጾ የደብረ ማርቆስን ሁኔታ እንዳብነት በማንሳት ከዚህ በፊት በየቦታው የደቦ ፍርድ ሲሰጠው እንደቆየ ተይዞ ወደ ፖሊስ ጣቢያ በመጣበትም ጊዜ ሌባ ዘራፊ ነፍሰ ገዳይ መባሉን እንዲሁም ቤተሰቦቹ የፍርዱን ሂደት እንዳያዩ መከልከላቸውንና ምግብ አልተሰጠንም የሚሉ ቅሬታዎችን አሰምቷል። የደም መርጋትና የልብ ህመም እንዳለበት በርካታ መናኒት እንደሚወስድ አስረድቶ ክሱ ወደ አዲስ አበባ እንዲዛወርና ከውጭ ሆኖ እንዲከራከርም ጠይቋል። ከባዕዴን ማዕከላዊ ኮሚቴ ከተወገደ ወዲህ ወደ ቻይና፣ ደቡብ አፍሪካ እንዲሁም ወደ መቀሌ መሄዱንና መመለሱን በመግለጽ በዋስ ቢፈታ ብቁ መሆኑን ለፍርድ ቤቱ ተናግሯል። ታደሰ ካሳም በተያዘበት ወቅት የስድብ ናዳ የወረደበት መሆኑን ገልጾ እሱም እንደ በረከት የልብ ህመም ያለበት በመሆኑ ከውጭ ሆኖ እንዲከራከር እንዲፈቀድለት ጠይቋል። አቃቤ ሕጉ ሁለቱን ግለሰቦች ከእስር ከተፈቱ ማስረጃ ያጠፋሉ በማለት የተሰነዘረውን ሐሳብና ምርመራ ለማጠናቀቅ የ14 ቀናት ጊዜ እንዲሰጥ ያቀረበው ጥያቄ በመቀበል ፍርድ ቤቱ ግለሰቦቹ በባህር ዳር ታስረው እንዲቆዩና የካቲት 1 ቀን በሚሰየመው ችሎት እንዲቀርቡ ወስኗል። አሙስ ባምቦ ከተማ በተደረገ ስነ ስርዓት ላይ ኦነግና ኦህዴድ እርቅ መፈጸማቸው ተነግሯል። ኦነግ በ20 ቀናት ውስጥ የታጠቁ ወታደሮቹን ወደ ካምፕ ለማስገባት ተስማምቷል። ከዚህ በኋላ ሁለቱ ወገኖች ከማናቸው ወታደራዊ እርምጃ እንዲታቀሙ መስማማታቸውንና እንዲሁም ችግሮች ከተፈጠሩ 71 ሰው ባለበት የቴክኒክ ኮሚቴ በኩል እንዲታይ ስምምነት ላይ ደርሰዋል ተብሏል። ከዚህ በፊት ሁለቱም ክፍሎች ስምምነት አድርገዋል ከተባለ በኋላ እርስ በርስ ሲከሰሱ ሲወነጃጀሉ እንዲሁም ጥቃት ሲፈጽሙ መቆየታቸው የሚታወቅ ነው። የባዕዴን ማዕከላዊ ኮሚቴ ባወጣው መግለጫ በቅርቡ በፓርላማ ጸድቆ በአዋጅ የተቋቋመው የወሰንና የማንነት ጉዳዮች ኮሚሽን በፍጥነት ወደ ስራ እንዲገባ የጠየቀ መሆኑ ታውቋል። ስብሰባውን እያካሄደ ያለው የትግራይ ክልል ምክር ቤት ደግሞ ስለ ኮሚሽኑ ጉዳይ ለመነጋገር በአጀንዳ ያዘ ሲሆን ምክር ቤቱ አዋጁ እንዲሻር የሚጠይቅ ውሳኔ እንደሚያሳልፍ ይጠበቃል። የኢህአዴግ አባል ድርጅቶች ውሃ በማይቋጠሩ የሐሰት ጉዳዮች ያልተግባቡ እየመሰሉ ህዝብን ማወናበድ መቀጠላቸው የተለመደ ሆኗል። ጸረ ዲሞክራሲ የሆነው የኦማር ገሌ የጅቡቲ አገዛዝ በጅቡቲ አንድነትና ዲሞክራሲ ግንባር መሪ በመሐመድ ካዳሚ ላይ ባቀረበው ክስ መሰረት ፓሪስ በሚገኘው የፈረንሳይ ዋና ፖሊስ ጣቢያ ተጠርቶ ከእንቅስቃሴው ካልተቆጠበ ገሌ በጠየቀው መሰረት ከፈረንሳይ ውጣ እንደሚባል ተነግሮታል። ፍሩጅ በሚል የፈረንሳይ አጽሮተ ቃል የሚታወቀው ግንባር ብሪታን ስቶ የገሌን አገዛዝ ሲታገል አመታት ያለፉት መሆኑ ይታወቃል። ፍሩጅ በአብዛኛው አባላቱ አፋሮች ቢሆኑም ለጅቡቲ ነጻ መንግስት መስረታ የሚታገል መሆኑ ይታወቃል። በደርግ ዘመን ፍሩጅ በኢትዮጵያ የመንቀሳቀስ መብት የነበረው ሲሆን ወያኔ ለስልጣን ሲደርስ ካዳሚና እርጉዝ የነበረች ባለቤቱን አስሮ ለኦማር ገሌ አስረክቧቸዋል። ዓለም አቀፍ የይፈቱ ዘመቻ እንዲፈቱ ያስደረገ ሲሆን ገሌም ይከፈለኝ ያለው ገንዘብ እንደተከፈለው ይታወቃል። የጅቡቲን አገዛዝ ጥያቄ ፈረንሳይ ይቀበለዋል ባይባልም ከፈረንሳይ ምድር ውጣልኝ ሊለው እንደሚችል ግን ይጠረጠራል። ያፓ ከፍሩድ ትግል ጋር ሲተባበር አመታት ያስቆጠረ ሲሆን ፍሩድም በቅርቡ በኢትዮጵያ አፋሮች ላይ የሚደርሰው ጥቃት ዋና አካል የሆነው የገሌ አገዛዝ ነው ሲል ከሷል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። በሀገር ወዳዶች ላይ ዘመቻ። ወያኔ ለስልጣን ከመብቃቱ በፊት በጠላትነት ፈርጆ ያጠቃው ኢህአፓን ነበር። ይድህንም እንዲሁ ሁለቱ ኃይሎች አቋማቸው የተለያየ ቢሆንም ኢትዮጵያ በማለታቸውና ለኢትዮጵያ በመቆማቸው ጠላቶቹ ነበሩ። በኢድህ በርካታ የትግራይ ተወላጆች ተሰልፈው ነበር፣ በኢህአፓም እንዲሁ። ይህ ለወያኔ ስጋትና ጭንቀት ነው። ዛሬ ታሪክን ገልብጦና አስገልብጦ ለኢትዮጵያ የታገለ ሊያስመስል ቢጥርም ለኢትዮጵያ ታግለው የተሰውት በትግራይ ጦር ሜዳዎች የኢህአፓና የኢድህ ታጋዮች ነበሩ። ወያኔና ጭፍሮቹ ባያነሷቸውም ታሪክ ግን በክብር መጽሐፉ መዝግቧቸው ይገኛል። በኢህአፓ ላይ ለምን ጠላት በዛበት? ስልትና ዘዴ ጎድሎት ነው? አቋሙ ተበላሽቶ ነው?
አይደለም ነው መልሶ ያፓላይ ጣላት የበዛበት በኢትዮጵያ የተነሳ ነው ለኢትዮጵያ ብሎ በመነሳቱና መቼም ቢሆን በኢትዮጵያ ላይ ሊደራደር ዝግጁ ባለመሆኑ ጸረ ኢትዮጵያ የሆኑ ሁሉ በጣላትነት መደቡት የአካባቢ ኃይሎችም ለቀባቦችና ገንጣዮች ሲረዱ ያፓና ገለሉት ራባውያንም በአገራችን ላይ የነበራቸውን የበላይነት ድርጅቱ የተቃወመ በመሆኑ ከዚያን ጊዜ የጠመዱት እስከዛሬ በዚያው አሉ። አክራሪ ብሔረተኛ ነው ይሉናል ሲተነትኑን። ወያኔ፣ ሻዕቢያ፣ ኦነግ ወዘተ ድርጅቱ በኢትዮጵያ አንድነት በማመኑ እንደ ጠላት ፈርጀውት በቻሉት መንገድ ሁሉ አጥቅተውታል። አንዳንድ ታሪክን አጣማሚዎች ድርጅቱ ከሻዕቢያ ጋር ሆኖ ኢትዮጵያን ጎዳ ሲሉ ማድምጠናል። ድርጅቱ ይህን መርጦ በነበር ዛሬ ኢትዮጵያን ቀጥቀጦ የሚገዛት ያባንጂ ወያኔ አይሆንም ነበር ማለት እንችላለን። አገራችንን ሽጠን ለስልጣን ልንበቃ ባለመፈለጋችን ካረቡም ከሻዕቢያም ከፈረንጅም ልናገኝ የምንችለውን ሁሉ አንፈልግም በሚል ትተን በተወሰነ ደረጃም ተጎድተናል። ዛሬ ለምሳሌ የአሜሪካ ድምጽ ሬዲዮ መሳሪያ የሆነው የአማርኛ ክፍል ጸረ ኢህአፓዎችና ጸረ ኢትዮጵያዎችን መድረክ ሰጥቶ የሚያፈለፈው አለምክንያት አይደለም። አገር ወዳድ ኃይሎችን ነጥሎ ለማራቀና አፍቅሮ ወያኔነት የያዛቸውን ባንዳና አንጃዎች እንዲሁም የአሜሪካ ቅጥረኞችን ወደፊት ለማምጣት ነው። ወያኔና ሻዕቢያ አብረው ድርጅቱን ሲወጉ ደርግ ደግሞ በቀይ ሽብር ያጠቃን ነበር። ተሳደስተም ትግራይ አዲግራት መጥቶ የሰራዊታችን ትኩረት መሆን ያለበት ኢሃሰላይ ነው በሚል ለወያኔ ግልጋሎቱን ይሰጥ እንደነበረም አረሳለም። ያባ የትግል ስልትና የመደራጀትን ችሎታ በሰፊው ማውቆን በተግባር ያሳየ ሲሆን ዋናው ችግሩ ሆኖ የተገኘው በኢትዮጵያና በህዝቧ ጥቅም ቅንጣትም አልደራደር ማለቱ ነው። ዛሬም ይኸው የጠና ቋማችን ችግሮችን ጋሬጣዎችን ደቅኖብናል። የደርግ ደጋፊ ሶቪየት ህብረት ከሆነች በኋላ የድርጅቱ ትኩረት በሷ ላይ እንጂ በአሜሪካ ላይ ባይሆንም ዋሽንግተን ቂሙን ይዞ ኢህአፓ ወደ ስልጣን ካመራ ለአሜሪካ አይበጅም በሚል ይኸው እስካሁንም ተጻሮን ይገኛል። የቋራን መሬት ሱዳን ሊዝ ሲነሳ ከህዝብ ጋር ሆነን ቆመን ከሽንፋ ባሻገር ባንገታው ኑሮ መሬቱን ስፈርበት ብለነው በነበር እንደ ወያኔ ሱዳን ለወያኔ ሳይሆን ለድርጅቱ ሰፊ እርዳታ በለገሰ ነበር። ሳውዲ አረቢያ፣ ሊቢያ፣ ሱዳን፣ ሶማሊያ፣ ምዕራባውያን፣ መስኮብ ወዘተ ሁሉም የተቃወሙን ኢትዮጵያን በጎዱበት ስለተቃወምናቸውና ስለታገልናቸው ወይም ክህደት ባንዳነትን ሲጋብዙን ወግዱ ስላልን ነው። ከዚህ በፊት እንዳስረዳነውም የድርጅቱ ጸር የሆኑት አንጃዎችም የፈሉት በመሰረቱ ከጨቋኝ ገዢዎች ጋር ሰምረን እንስራ ፍርፋሪ እናገኝ የሚል አቋም በመያዛቸው ነው። የመጀመሪያው አንጃ አቋሙ ከፋሽስቱ መንግስት ጋር እንተባበር የሚል ሲሆን የመጨረሻው እኩይ አንጃ ደግሞ ለወያኔ ፈርመን አፊዳቪት የወያኔን ህግ አገዛዝ ተቀብለን ሁለገብ ትግልን አሽቀንጥረን ትተን እጅ እንስጥ በማለቱ ነው። ሰሞኑን የአሜሪካ ድምጽ ሬዲዮ መድረክ ሰጥቶ የሚያስጮኸው ይህ አንጃ አንድ የራሱ መሪ በጻፈው መጽሐፍ የተለየነው እኛ ከወያኔ ጋር እንስራ በማለታችን ነው ሲል አስረግጧል። ይህንንም ከጨቋኝ ከወያኔ ጋር ሰምሮ መገኘት የሚለውን አቋም ደጋግመው ከያዙት ጋር ኢህአፓ ሊሰራበት የሚችል ሁኔታ ባለመኖሩ ቃል ኪዳናቸውን ካፈረሱ መለየት የግድ ሆኖበት ተገኝቷል። ወያኔና አሜሪካ ይህን አይነት ቡትቶችን ሰብስበውና ፍራሽ አዳሽ ሆነው ዛሬ በድርጅቱ ላይ ሊያሰልፉ መጣራቸው የሚጠበቅ ነውና አጥብቀን እንታገላቸዋለን፣ እውን ህልውና ካላቸውና ለህዝብ ትግል እንቅፋት ከሆኑ ማለት ነው። በኢትዮጵያ ላይ ክህደት የፈጸሙ ማፈሪያዎች ሁሉ በኢህአፓ ላይ ቢነሱ የሚጠበቅ ነው። ድርጅቱን ለማግባባትና ለኢትዮጵያ በማይጠቅም አቅጣጫ ለማስጓዝ ብዙ ጥረቶች ተደርገው ሁሉም ከሽፈዋል። የተወሰኑ ከዳተኞችን ሊያገኙ ቢችሉም የከዱት ደግሞ የለመደባቸውና ድርጅቱን ቀደምም ጎድተው ወጥተው በይቅርታ የተመለሱ ናቸው። የሶማሊያ፣ የሻዕቢያ፣ የወያኔ ሰርጎ ገብ ሆነው ድርጅታችንን ሊጎዱ የጣሩና የተቋቋምናቸውም ነበሩ። ጥቂቶች የሲአይኤ ሰርጎ ገቦችም ጉዳት ለማድረስ ችለው ግን ለተወሰኑት ዋጋቸውንም ልንሰጥ ችለናል። በሐሳብ ልዩነት የተነሳ በቅራኔ አያያዝ ያደረግነው ስህተት የለም ባይነን። ወያኔ ጋር እንጎንበስ ላሉትም ጉባኤ ጠርተን ሐሳባቸው ተቀባይነት ሲያጣ በሌሊትም በጠዋት የፈረጠጡ የወጡ ሲሆን ወንጀላቸው ግን የድርጅቱን ስም ሊቀሙ መነሳታቸውና እነሆ ህልውና ባይኖራቸውም ለወያኔ አሜሪካ ሊያገለግሉ መጣራቸው ነው። ወደ ሀገር አልጠራ አላስገባ ያላቸው ፋይዳ ቢስ መሆናቸውን ጠንቅቆ አውቆና ንቋቸው ራሱ ወያኔ ነው። ሻቢያ ከወያኔ ጋር ቅራኔ ቢገባም አብረነው ልንሰለፈው አልቻልነው ስልትና ታክቲክ ዘዴ በማጣት ሳይሆን ያ ቢሆንማ ሱዳን ከወያኔ ሲጣላ ሱዳንን ተጠቅመን ኢአድን መስርተን ወያኔን ባልተዋጋን ነበር። የሚያዋጣ መንገድ ሆኖ ባለማግኘታችን ነው። ወደዚያ ቀኑት የሌሎች ተመክሮ የእኛን ድምዳሜ ትክክለኛነት አረጋግጧል። አንጃዎቹ እንዳሉት ከወያኔ ጋር በፊርማና በሰላም ተዋውሎ ዴሞክራሲ ተረጋግጦ መታገል ቢቻል ኖሮ ድርጅቱ በደርግም ጊዜ ብሎ እንደነበረው የሰላሙን መንገድ በመከራው ነበር። በለንደኑም ጉባኤ ሆነ በአዲስ አበባው የሽግግር ጉባኤ ኢሃፓ ኢዲሃቅ እንዳይደርሱብኝ ያለውና በአሜሪካኖችም አበጀ የተባለው ራሱ ወያኔ ነው። የቂም ነገር ሳይሆን ለስልጣን የበቃው የበቁት ኃይሎች ይዘትና መሰረታዊ ጠባይ ህዝባዊነት ወይም አምባገነንነት ነው ነበርም ዋናው ጉዳይ። ወያኔን መቼም ቢሆን መቼ ኢትዮጵያን ሊታደስ ሳይሆን ሊያወድም ሊያጠፋ የመጣ ዘረኛ ቡድን መሆኑን በሚገባ ስላወቅን መሰል ውዥንብር ውስጥ መቼም ዘዋላልንም። የዛሬ አቋማችንም የተለየ አይደለም። ከአድርባዩም አቃርኖን ያለው ይኸው ጽኑ አቋማችን ነው። ድርጅቱ ለምን በብሔር ተደራጃችሁ ሳይል በዚህ መልክ ከተደራጁት ጋር ኦነግንም ጠቅሎ ህብረት ለማድረግ ሞክሮ ሁሌም የከሸፈው ቡድኖቹ በኢትዮጵያና ኢትዮጵያዊነት ላይ ባላቸው ችግርና ግንጠላን አመቻቹልን ባይነት ነው። የደግ ርዝራሽ ደግሞ ህዝብ ይወስናል ቢባሉም ኢሃፓ ከመጣ አንጠልጥሎ ለፍርድ ያቀርበናል በሚል ድርጅቱን ማውገዝና ማደናቀፉን መርጠው ይገኛሉ። እነዚሁ ወንጀለኞች በሰሞኑ ከወያኔ ጋር ሰላም ከተሾመው ኦህዴድ ጋር ከጎኑ መቆም በሚል መናኛ አቋምን ሲሰብኩ እየሰማን ነው። ኢሃፓን ሳይሆን ከሃዲዎችን የትግል ተመክሮ ያላቸውና እየታገሉ ያሉትንም ሳይሆን የፖለቲካ መናኛዎችን የሚመርጡት የሚያስቀድሙት አለምክንያት አይደለም። ለጸረ ኢትዮጵያ ኃይሎች ሁሉ የማንመችና የምናስጨንቅ ኃይል ሆነን መቆየታችን መገኘታችን ደግሞ ያኮራናል፣ ያስደስተናል። ህዝብና አገራችንን አልካድንም ማለት ነው። ጸንተንም ቆይተናል ማለትም ነው። ያዝ ለቀቅ ሳይሆን ያዝ ጠበቅ መመሪያችን መሆኑን የሚያሳይ ነው። ያልፋል እስኪያልፍ ግን ያለፋል በሚል ትግሉን ከአርባ ዓመት በላይ የተያያዝነው በጭቁኑ ህዝብ አሸናፊነት ሙሉ እምነት ይዘን ስለቆየንም ነው። ርዕዮታችን ሰፊው ህዝብ አሸናፊ ነው ስለሚለን ሁኔታው ሲጠጥር መክዳትን መቼም ልንቀበል ሳንችል፣ መቼም የትግል ታሪካችንን ሳናቆሽሽ ሳናረክስ ለመቀጠልም ችለናል። ጽናት የእምነት ጉዳይ ነው። ትግሉ ሲከር ብተናን ያቀነቀኑና ችግር ሲበረከት ትግል እናቁም ብለው የነበሩ ቡከኖች ውሎ አድረው ለወያኔ እንስገድ ቢሉ የሚያስገርም ሊሆን አይችልም። ወያኔ የሚኸው እስከዛሬ በቂ ባሪያ አለኝና አልፈልጋችሁም እንዳላቸው አለ። ያተረፉትም ቅሌትና ውርደት ከሃዲ አንጃ የሚለውን ስያሜ በመሆኑ ከአስር ዓመት የፖለቲካ ምድረ በዳ ወጥተው እንደገና ለወያኔ ሎሌ ለመሆን ደፋ ቀና ሲሉ ማየትም ተገደናል። ጽኑ ጓዶች እንደሚሉት ግን ኢሃፓ አንድና አንድ ብቻ ነው ጸንቶ የታገለ። ለዚህም ነው የኢትዮጵያ ጠላቶች አሁንም ትኩረት ሰጥተው የሚታገሉት በቀጥታም ሆነ በከሃዲዎችም አድርገው የሚያጠቁት። ወያኔን በዴሞክራሲ መጠርጠር ድመትን በቆሎ መጠርጠር ነው። ለዚህም ነው ከወያኔ ጋር መሞዳሞድ ወይም ቡችላ ለመሆን መነሳት ስልጡን ፖለቲካ ሳይሆን በክህደትና ጭፍን መሃይምነት የሚፈረጀው። የሚያሳዝነው ግን ስልጡን ሆነን ያሉት የዚህ ክህደትና ድንቁርና እንደገና ነጸብራቅ ሆነው ሲገኙ ነው። በአገር ወዳዶች ላይ ዘመቻ የወያኔና መሰሎቹ ጸረ ኢትዮጵያ ባዕዳንም ተልዕኳቸው ነው። ሊተውት አይችሉም። በመሆኑም ጸረ ኢሃፓነታቸው የሚጠበቅ ነው። ኢሃፓ አገርና ህዝብን ቢክድማ ኖሮ በሰሞኑም ግብጽ በቀጥታም ሆነ በሻቢያ በኩል አጋሩ ሆኖ በተገኘ ነበር። የሀገር ጠላቶች ግን የኢሃፓ ወዳጆች መቼም ሊሆኑ ስለማይችሉ ያልተቀበልናቸውና ወደፊትም የማንቀበላቸው ነን። አገራችንን እንወዳለን። ከአርባ ዓመታት በላይ ሳንቆሽሽ ተስፋ ሳንቆልጥ ለኢትዮጵያ የታገል ነው ለዚህም ነው ዛሬም ጸረወያኔ ትግላችንን አጠንክረን እየቀጠልን ነው ለኢትዮጵያና ለህዝቧ መስዋዕት የሆኑት ጓዶቻችንን ቃል ኪዳን አክብረን በመገኘታችን እንጂ እድን ከተን ለባለ ነፍጥ በመጎንበታችን አይደለም ዛሬም ትግላችን ይቀጥል የምንለው ኢትዮጵያና ህዝቧን ስለምንወድና ወያኔ ካልተወገደ መብታችንም አገርም አይከበሩም ስለምንል ነው ክህደት አለመደብንም ጓዶችም አርበኞችም አላስተማሩንም ፍርሃትና እጅ መስጠት ቆዳስ ቀድሞ አገርን ህዝብን መካድ ከኛፋ ተጻራሪ ናቸው ለዚህም ነው አንጃውን ባንዳውን ፋሽስቱን ጠባብ ዘረኛውን ታገልን እንጂ ቀኝ ገዢዎችን ታገልን እንጂ ዘራፊዎችን ታገልን እንጂ ባጠቃላይ ጭቆናና ጨቋኞቹን ታገልን እንጂ መቼም ቢሆን መች ላንዳፍታም እጅ ሰጥተን የማናውቀው ሰራውያኔ ትግላችን ይፋፋም ባንዳና ከሃዲ ትግላችንን አያደናቅፍም
ለመድብ ለፓርቲ ቀድሞ የታገለ ለቀይተፋላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅድሜ ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባርክን አሳየ
የደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለስነ ዲሞክራሲ የኢትዮጵያ አንድነት የሬዲዮ ፕሮግራም አዘጋጅችና ለፕሮግራሙ አድማጮች በሙሉ የተከበረ ሰላምታ ይበያላችሁበት ይድረሳችሁ ላለሁ። በጀርስ ወርቅ ከመዳብ ይቆጠራል እንዲሉ ሆኖ ይሆን ዛሬ በኢትዮጵያነት ማፍረት ጀመረው ጀርመናዊ አሜሪካዊ እንግሊዛዊ እንጂ ኢትዮጵያዊ አይደለሁም የሚሉ መከና አስተሳሰቦች ለግነታቸው እስከመቀየር በደረሱ ጻናን ድረስ ወርዶም ይታየው በኢትዮጵያና ኢትዮጵያዊነት የሚያፍሩ የሚሸማቀቁ ህፃናትም ሆኑ አዋቂዎችን መመልከት አዲስ አይደለም። ያሳፍራል፣ ያሳዝናልም፣ ያስቆጫል። እኔ ባለች ውስን የኢትዮጵያና ኢትዮጵያዊነት የእውቀት አድማስ ኢትዮጵያ ሀገሪቷ ታቋርኛለች። ኢትዮጵያዊነትም የዚያን ያህል ቀናብዬ እንደሄድ ያደርገኛል እንጂ እንደምን አድርጎ እንዴትስ ያሳፍረኛል? ጽኑነቴ ነው። ይህንን እውነት ህሊናዬም ምስክርነቱን ይሰጥልኛል። አክሱም፣ ላሊበላ፣ ጎንደር፣ ሐረር፣ ጅማ፣ አንኮበር ወዘተ የቀድሞይቷ ኢትዮጵያና ስር የሰደደ ኢትዮጵያዊነት መገለጫ የሆኑ የረቀቁ የስነ ጥበብ አሻራዎቻችን ያኮሩኛል እንጂ አያሳፍሩኝም። ከትውልድ ወደ ትውልድ እየተላለፉ እስከዛሬ የኖሩ ባህላዊና ሃይማኖታዊ ቅርሶቻችንም ቢሆኑ የኛ በእኛ ከዚህ የደረሱ በመሆናቸው ከፍታን እንጂ ዝቅታን አይፈጥሩብንም። እርግጥ ነው እነዚህ አኩሪ ታሪኮቻችን በጠባቦችና ጽንፈኞች ያብሮነት መገለጫዎቻችን ሳይሆኑ እንደመለያ ድንበር ተደርገው በትውልድ ውስጥ እንዲቀረጹና እንዲሰርጹ ተደርገው ለ28 ዓመታት የተሰራባቸው መሆኑ እውነት ነው። ትውልድ እንዲጠላቸው እንዲያፍርባቸው ተደርጎ ተሰርቶባቸዋል። የእኛ ከሌ እንጂ የእኛ የሚል አስተምህሮ አልተደረገባቸውም። ውሸት መሆኑ ብቻ ሳይሆን ክህደትም ነው። የኢትዮጵያን ታሪክ በጠማማ አስተሳሰብ ከመረዳት የመነጨም ነው። ኢትዮጵያ የምትባል ሀገር ባለረጅም ታሪክ መሆኗን የቆዳ ስፋቷም እየሰፋም እየጠበበም ከዚህ የደረሰ መሆኑን የታሪክ ድርሳናት ይመሰክራሉ። የዘመኑ ጉዶች የሚባሉት ወያኔዎች ከፈጸሟቸው በርካታ የጥፋት ተግባሮቻቸው ውስጥ የኢትዮጵያን አካል በመበጣጠስና በማጨማደድ ላይ ብቻ የተገደሉ ሳይሆን በታሪኳም ላይ ሰፊ ክህደት ፈጽመዋል። የወያኔ መለስ ዜናዊና የሻዕቢያው ኢሳያስ አፈወርቂ የኢትዮጵያን ታሪክ ወደ 100 ዓመታት ማውረዳቸው ለዚህ ጸረ ኢትዮጵያ ዓላማና ተግባራቸው በቅድመ ሁኔታ እንደ መረማመጃ መጠቀማቸው መሆኑን መረዳትና ማጤን ይገባል። ኢትዮጵያ በዓለማችን ካሉ ቀደምት ሀገራት አንዷ ነች። በመንግስታዊ ስርዓት በመተዳደር ከጀመረችም ረጅም ዘመናትን አስቆጥራለች። የዛሬዎቹ ጠባብና ጽንፈኛ ቡድኖች የኢትዮጵያን ባለረጅም ታሪክ ሀገርነትን ቢክዱትም ኢትዮጵያን እንዲያፈርሱና እንዲፈታተኑት ከኋላ ሆነው የሚያስጓሯቸውና የሚያስጫዋቸው ብዙዎቻቸው ሀገር ምሁራን ሳይቀር ብዙ ብለውለታል። ክሪስቶፈር ክለፍን ባክስተር የተባለው እንግሊዛዊ ኮንስቲቱሽን ኤንድ ገቨርንመንት ኢን ኢትዮጵያን ፖለቲካል ሂስትሪ ብለው ባቀረቡት ጥናታዊ ጽሑፋቸው ኢትዮጵያን እንዲህ ብለው አስቀምጠዋታል። ኢትዮጵያ ከአፍሪካ ቅድመ ቀኝ አገዛዝ ዘመን ጀምራ በተለይና ብቸኛ የዘር ወይም በነገዶች የምትገለጽ ሀገር አልነበረችም ይሏታል። ፕሮፌሰሩ ቀጥል አድርገው በአማራ፣ በትግሬ፣ በአገዎች፣ በኦሮሞዎች፣ በጉራጌዎች ወዘተ አማካኝነት በህብረ መንግስታት የምትተዳደር ሀገር እንደነበረች እና ከእነዚህ ህዝቦች ውስጥ የበቀሉ ወደ ንግስና ወይም ወደ ፖለቲካ ስልጣን የበቁ እንደነበሩም ይገልጻሉ። ሌሎች መረጃዎችም ኢትዮጵያ በመንግስታዊ ስርዓት ስትተዳደር ከ4000 ዓመታት በላይ ያስቆጠረ እድሜን እንዳስመዘገበችም ሰነዶች ይመሰክራሉ። ኢትዮጵያ በመንግስታዊ ስርዓት ስትመራ በዘመናት ባሽታለች ሲባል በርካታ ዜጎቿ መከራዎችንም ሆነ ደስታዎችን በጋራ እያሳለፉ ከዚህ መደረሱ መሆኑን በማመንና ለመቀበል ቀና ህሊናን መያዝ መቻል የሚሰበርበት ጉዳይ ነው። በዚህ ረጅም ዘመናት ወደ ስልጣን ሲወጡም ሆነ ከስልጣን ከወጡ በኋላ ለተገዥ ህዝቦቻቸው ቄጤማ እየጎዘጎዙ የዘንባባ ዝንጣፊ እየያዙ ወይም ማርና ወተት እያፈለቁ በስተዋል ማለት ስህተት ነው። በገዢዎች መካከል በሚደረግ ጦርነት ህይወት በመጥፋቱና ንብረት በመውደሙ ህዝብ ተጎጂ መሆኑ የማይቀር ነው። አንድ ወራሪና ስልጣን ፈላጊ ገዢ ያሸነፋቸውን ሁሉ ማስገበር መቻሉ እውነት ነው። በሌላ ጊዜ ደግሞ ተሸናፊና ገባሪ የነበረው እንደገና በጦርነት አሸነፈና አሸናፊና አስገባሪ መሆኑም እንዲሁ የታሪክ እውነት ነው። በዚህ መሰረት ከሰሜን ወደ ደቡብ፣ ከምስራቅ ወደ ምዕራብ ጫፎች የተደረጉ የግዛት ማስፋፋቶችና የስልጣን ፉክክርና መሰረት ያደረጉ እንቅስቃሴዎች መደረጋቸውን ታሪክ ምስክርነቱን ይሰጣል። የኢትዮጵያ ቀደምት ገዢዎችና ተገዢ ህዝቦቻቸው ጊዜው በፈቀደላቸው በነበራቸው የእውቀት መጠን መሰረት በመሰላቸው ተጉዟል። መፍትሄ የመሰላቸውንም አድርጓል። ኢትዮጵያና ህዝቦቿ ግን ከዛሬ ላይ ደርሷል። ገዢዎችና ስርዓታቸው ግን አልፏል። ከዛሬ ላይ ሆኖ ከዛሬ መቶና 200 አመት በፊት የተሰሩ ስራዎችን መውቀስም ሆነ መወንጀል ከታሪክ አረዳድና ሚዛን አንጻር ስህተት ነው። መልካም የሚባሉ ክስተቶችን እየነቀሱ ወስዶ ማዘመንና መጠቀም ተገቢም ትክክልም ነው። እንደ መወንጀያ መጠቀም መከላከል በማይችሉና መስማት በማይችሉ ሞታን ላይ ዘመቻ መክፈት ስህተት ነው። ይህ ሲባል ግን የስልጣን ባለጌዎችና ዘራፊዎች ይረዙ ወይም ይዘንጉ ማለት እንዳልሆነ ግንዛቤ ይወሰድልኝ። ምንም ይሁን ምን ቅድመ አያቶቻችን የዛሬዋን ኢትዮጵያ ፈጥረው ስላኖሩልን ክብር አለኝ። በቀላሉ በማይበጠሱ ድርና ማግ አስተሳስረውን አልፏል። የተካሄዱ ጦርነቶች፣ የሃይማኖት መስፋፋቶች፣ የንጉሶች ወረራ፣ የንግድ ልውውጦች፣ የባህል ትስስሮች፣ የጋብቻ ትስስሮች ወዘተ ሁሉ በማንም በምንም ሊበጠሱ የማይችሉ የአንድነት ገመዶቻችን ናቸው። ሀገራዊ አንድነትንና ህዝባዊ አብሮነታችን ሊያጠነክሩና ሊያጎሉት እንጂ ሊያኮሰምኑት አይገባም። የቋንቋና የብሔረሰብ ልዩነቶችን እያራገቡ ኢትዮጵያንና ኢትዮጵያዊነትን ለማጥፋት የተነሱ ጽንፈኞችና ጠባቦች እንዲሁም ከኋላ ሆነው ለሚገፋቸው ባዕዳን ኃይሎች ጭምር ኢትዮጵያም እንደማጠፋ ኢትዮጵያዊነትም እንደጉም ተኖ የማይጠፋ መሆኑንና ህዝቦቿም እንደማይበታተኑ በተጨባጭ ለማሳየት የኢትዮጵያ ህዝብ ሁለቱንም ቡድኖች በጽናት ታግሎ የማሸነፍ ታሪካዊ ግዴታ አለበት ወይ ነው። የቋንቋ ልዩነት በምንም መስፈርት በአግባቡ እስከተያዘ ድረስ በሀገራዊ አንድነት እንደጌጥ እንጂ እንደመፍረሻና መበታተኛ ሆኖ እንደማይጠቀስ መጠቀስም እንደሌለበት የተለያዩ ቋንቋ የተናገሩ ትልልቅ ሀገር የሆኑ ህዝቦችን ልምድና ተመክሮ መማሪያ ማድረግ ለዛሬው ጽንፍ ለያዘ ችግራችን መፍትሄም አጋዥም ይሆናል ባይ ነኝ። ስዊዘርላንድ፣ ጀርመን፣ ህንድ፣ ቻይና ወዘተ የተለያዩ ቋንቋ ተናጋሪ ህዝቦችን በውስጣቸው ይዘው ታላላቅ ሀገራት መሆናቸውን መመልከት ይበጃል። ለዛሬዋ ኢትዮጵያ ውስብስብ ሀገራዊ ችግሮች መፍቻ ቁልፍ መሳሪያዎች ሊሆኑን የሚችሉት ዲሞክራሲያዊ ስርዓትን፣ ፍትህን፣ ነጻነትንና እኩልነትን በተጨባጭም ከመሬት ላይ በተግባር መተርጎም ብቻ ነው። ዛሬ ኢትዮጵያና ኢትዮጵያዊነትን በጽኑ መሰረት ላይ እናቆም የሚባል ከሆነ ሁሉን አሳታፊ የሆነ የሽግግር መንግስት መመስረትና ለነገዋ ኢትዮጵያ የማይናጋ መሰረት ለመጣል የጋራ መግባቢያ ሰነድን መቅረጽ ሊታለፍ የማይገባው ነው የሚባለው ለዚህ ነው። ታዲያ በመጨረሻ ለኢትዮጵያ ጠላቶችም ሆነ ወዳጆች ሁለት መሰረታዊ ነጥቦችን በማሳሰቢያነት ማንሳትን መረጥኩ። የመጀመሪያው ማሳሰቢያ ባለረጅም ታሪክ ሀገር መሆናችን፣ ነጻነት፣ ወዳጅነታችን፣ ኢትዮጵያዊነታችን ለታሪካዊ ጠላቶቻችን ተወዳጅ አይደለም። እነዚህ ታሪካዊ ጠላቶቻችን በብሔር ብሔረሰብ፣ በቋንቋ፣ በሃይማኖት እየከፋፈሉ ከፍተኛ ጉዳት አድርሰውብናል። አልተሳካላቸውም ማለት አይቻልም። ኤርትራን አስገንጥለዋል፣ ባህር በሯን አሳጥተዋል፣ ቀሪ ዜጎቿንም እየከፋፈሉ ለሀገራቸው በአንድ እንዳይቆሙ አድርጓል። የትግራችን አንዱ ዘርፍ ከዘመኑ የእጅ አዙር ቅኝ አገዛዝ ራሳችንን ነጻ ማውጣት መሆኑን ለአፍታ እንኳን መዘንጋት የለብንም። ሁለተኛው ማሳሰቢያ የነዚህ ባዕዳን ኃይሎች ሀገር ውስጥ የሚወከሉት በሀገር በቀል ጠባቦች፣ ጽንፈኞችና ሌሎች ቅጥረኞች በመሆኑ የባዕዳንም ሆነ ሀገር በቀል ቅጥረኞቻችን በመለያየት ሳይሆን በመተባበር ሁለቱንም እንታገላቸው፣ ሁለቱንም ቡድኖች በተባበረ ኃይላችን ያለ ጥርጥር እናቸንፋቸዋለን። ለግሶ ብሉማ ከአዲስ አበባ።
ለእናንተ ለማከብራችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት አዘጋጆችና አቅራቢዎች ልባዊ ሰላምታዬን አቀርባለሁ። ለሆዴ ስፋጅት የነፍሴን የፍኖተን ጉዳይ ከፍኖተ አድማጮች ጋር በደብዳቤ መነጋገሬን አስተናግቶኝ ከረም። ሆዴን ባንድ ፍኝ ቆሎና ባንድ ጣሳ ውሃ ደለልኩና ይህችን ሰደድኩላችሁ። በዚህ ደብዳቤ መስማት የታከተኝ ሰላምን አስመልክቼ የበረከት እርግማን አወርዳለሁ። የአሁኖቹ ዘረኛ ገዥዎች ከቀድሞቹ ጨቋኝ ሥርዓቶች የወረሷቸው ባህሪያት ከመብዛታቸው የተነሳ በበኩሌ የንጉሱንም የደርግንም እኩይነት በእነዚህ በማየቴ የተገለሉት ግፈኞቹ እንጂ ሥርዓቶቹ አይደለም በሚለው ሐሳብ እስማማለሁ። ሰላም አፍቃሪ መስሎ ለመታየት የሰላም ኮሚሽንና የሰላም ሚኒስቴር የተሰኙ ህዝቡን ለማደናገሪያነት እንደ መሳሃት እንዲያገለግሉ ተብለው በባዕዳን አማካሪዎች ተነድፈው በስራው ላይ ውሃ ቢወቅጡት እንቦጭ የሆነ የሰላም ስብሰባዎችን በማድረግ እየተገኘ ያለው ህዝብን ማታለል ሳይሆን ራሳቸውን እያቄሉ ነው ብላለው። ሰላምን አስመልክቶ ሐማቱማ በ1992 ዓመተ ምህረት ሀበሽኛ በተሰኘው የግጥም ስብስብ ውስጥ ስለ ሰላም የተቀኘውን ጠቅሼ ማለፉን ወደድኩ። ሰላም ደምቃ ፈክታ ቤተ መንግስት ገብታ ከሬዲዮዎች ያልገኝም ብላ ዱርገደል ጫካውን ለጦርነት ትታ መነኮሰች አሉ ዋልድባ ያለላት ቤተ መንግስት ገብታ። አገዛዙ ሰላም ሲልና የኢትዮጵያ ህዝብ ሰላም ሲል የተለያዩ ናቸው። ለአገዛዙ ሰላም ካለ ተቃውሞ ፈጥለት አድርጎ መግዛት መቻሉ ሲሆን ለህዝብ ሰላም ማለት በሀገሩ እንዳሻው ተዘዋውሮ ጥሩ ግሮ መኖር ማለት ነው። አገዛዙ በሰላም ማስከበር ስም ንጹሃን ዜጎችን ባስተቃቂ ሁኔታ እየገደለ ጎጆችን እያጋየ ወዲህ የህዝብን አዋቂነት በማቃረብ የባጤ ቆጡን ሲቀባጥርና ሲወሻክት ይስተማል። ህዝብን የማያከብር ስርዓት ህዝብን እየገደለ ሰላምን የሚሰብክ ስርዓት የራሱን መቃብር በገዛ እጁ እየቆፈረ መሆኑን አድማጮች ልብ በሉልኝ። ሰውን ገድለው ሰላም ማለት እንዳዙ ከፍተው ሰልቅተው እየዋጡ ማንባትን እንጂ ሰላም ወዳድነትን አያሳይም እኮ። ወሽካቶችን፣ ዋሾችን፣ ቱሪናፋዎችን፣ ቆርጦ ቀጥሎችን ቆራጦ ከፍትፎ አጥቅቆ እንደ ግዙፍ አውሬ ይፈልቅጣቸው። ዘረኛው አገዛዝ በወለጋ የሚገኙ አማጽያንን በአውሮፕላንና በሄሊኮፕተር ደብድቦ ሙልጭ አድርጎ ዋሸር። አውሮፕላኖቹ ተሰማርተው የነበሩት ለቅኝት ሄሊኮፕተሮችን ስንቅ ለማቀበል ነው ብሎ ቀጠፈ። የኢትዮጵያ ህዝብ ጦርነት በግርድፉም ቢሆን ያውቀዋልና በአውሮፕላን ቅኝት ማለትና ስንቅ አቀባይ ሄሊኮፕተር ማለት እኮ በሌላ ቋንቋ ያገዛዙ ጦር አጣብቂኝ ውስጥ መሆኑን ማጋለጣቸውን አላወቁም ማለት ነው። ጨቋኞች ምን ጊዜም የውሸት መረጃ በመስጠት የበላይነት የሚያገኙ ይመስላቸዋል። ግና በነጋ በጠባ ቁጥር ውሸትና ስንቅ እያደር ይቀላል እንደሚሉት የሆነ ነው። ለጦራቸው ስንቅ ለማቀበል ሄሊኮፕተር ያስተማሩ ከቤንሻንጉል ተፈናቅለው በነቀምት ለተጠለሉ ህፃናትና ሴቶች መንገድ ተዘግቶ በጤናና በመዳኒት ችግር ሲማቅቁ ሄሊኮፕተር ለማስተማራት ያልተቻለው ጭካኔን እንጂ ሌላ ምንም የሚያሳየው የለም። እንደ እውነቱ ከሆነ የነቀምት ኗሪ ህዝብ ከአንድ ወር በላይ የምግብና የአልባሳት እርዳታ ለተፈናቃዮቹ ባያደርግ ኖሮ በርካታ ተፈናቃዮች በራብና በበሽታ ይሞቱ ነበር። በበኩሌ ለነቀምት ህዝብ አክብሮቴንና ምስጋናዬን ማቅረብ ወዳለሁ። የሀገር ሰላም የህዝብ መረጋጋት በሽምግልና ውያውም በኢትዮጵያ ህዝብ ዘንድ የተናቁ የስም ሽማግሌዎችና የእንጨት ሽበቶች በሚበዙበት የሽምግልና ኮሚቴ ሊፈታ አይችልም። በተለይ ደግሞ የፖለቲካ ቅራኔ በሽምግልናና በስብሰባ ጋጋታ መፍትሄ ሊያስገኝ ከቶንም አይችልም። ከውጭ ገቡ ከተባሉ ድርጅቶች አንዱ የሆነው ኦነግ ከአገዛዙ ጋር ከአንዴም ሁለቴ ከሁለቴም ሶስቴ ስብሰባ እየተቀመጠ መስማማታቸው ቢገለጽም ስምምነታቸው እንዳይማይስማሙ ቀማኞች በየፋፋው በየተዳፋቱ በየጋራው በየሸንተረሩ እንደሚያደርጉት ያለ መሐላን እየመሰለኝ ነው። በሁለቱ መወሻከት ያስቸኳይ ጊዜ አዋጅ የታወጀበት የምዕራብ ወለጋ ህዝብ ችግር ውስጥ ከመሆኑ በላይ ነዋሪዎቹ በዚህኛ ወይም በዛኛው ኃይል እየታደኑ ይወሰዳሉ። ህዝቡ የተረጋጋ የዕለት ተዕለት ኑሮን መግፋት እያቃተው መሆኑን እየሰማው ነው። በዚህ አካባቢ በርካታ ወጣቶች ህፃናቶችን ጨምሮ ተገድለዋል። በአሁኑ ሰዓት እንዲያለው ዜና በዜና ማስተራጫዎች እንዳይዘገብ ግድብ በመጣሉ ሲነገር አይሰማም። ሌላው ቀርቶ ቀድሞ የኦሮሚያ ፖሊስ አዛዥ የነበረውና በቅርብ ጊዜ የፌደራል ፖሊስ ምክትል ኮማንደር የነበረው ግድያ ሳይነገር ተሸፋፍኖ መሰንበቱ ያገዛዙን ግብዝነት ያሳያል። እንዲህ ያለው አባዜ መንስኤው አገዛዙ ያው የምናውቀው የኢትዮጵያ ህዝብን ደም እያፈሰሰ ሀገርና ህዝብን እየዘረፈ ለ28 አመታት የዘለቀው ጠባብ ዘረኛ ቡድን ነው። የተለወጠው አንድ ነገር ካናታው የትግራይ ገዥነት ወደ ብዙዋኑ የኦሮሞ አገዛዝ የተለወጠበት መሆኑ ይመስለኛል። ይህም ትልቅ ነው። የዚህ ከህዝብ ብዛት ጋር የተገናኘው የፖለቲካ ቁማር የቀመሩት የአሜሪካ የአፍሪካ ቀንድ የፖለቲካ አዋቂ የሚባሉ ደንቆሮች ናቸው። መቀየር የሚገባው ጥሩምባውም ጥሩምባ ነፊውም ሲሆኑ በዛው መቀጠሉ እያስከተለ ያለው የህዝብ መፈናቀል፣ ግድያ፣ የጦር መሳሪያ ዘወር መሆኑን በአንክሮ ማየት ይገባል እላለሁ። እስከዛሬ የአዲስ አበባ ማዕከላዊ እስር ቤት በመዘጋቱ ስም ቦታው መቀየሩ ቢነገርም ግፉ ግን እንደቀጠለ ለመሆኑ በተለያዩ ክሶች ታስረው ከሚወጡ ሰምቻለሁ። በጎንደር፣ በአሳ፣ በአምቦ፣ በአዳማ፣ በጅማ፣ በመቀሌ፣ በባህር ዳር በተለይም ደግሞ በአዲስ አበባ መኖራቸው ተነግሮ የት የት እንደሚገኙ የተደበቁት ድብቅ የጨለማ እስር ቤቶች አለመጋለጥና በእስር ቤቶቹ በግፍ እየተገደሉ የተቀበሩት ተዳፍኖ እንዲቀር መረባረብ ድንቅም ለውጥ እያስባለኝ ነው። በ1997 ዓመተ ምህረት በመላው ሀገሪቱ በአጠቃላይ በአዲስ አበባ በተለይ ወጣቶችን በጦር ሜዳ መሳሪያዎች በግፍ እየገደሉ እነ ወርቅነህ፣ እነ አባዱላ፣ እነ ሰባሃት፣ እነ ኃይለ ማርያም፣ እነ ግርማ ብሩ፣ እነ ካሳ ተክለ ብርሃን፣ እነ ህላዊ፣ እነ አዲሱ፣ እነ እንድሪያስ እሸቴ ወዘተ በህግ እንዲጠየቁ እየተጠየቀ የህዝብ ድምጽ ሊሰማ ቀርቶ ይብሱኑ ከወንበር ወንበር ሲቀያየሩ እየታየ መሆኑ እየተደረገ ያለው ለውጥ ሳይሆን መመናገድ ነው ላለው። ያስኖተ አድማጮች፣ ሰሞኑን ግፈኞቹ በረከትና ታደሰ ጥረት የተሰኘው የአማራው ኤክስፐርትን በመርዝረፍ ሲሆን ከዚያ በላይ እኮ ታደሰ የክልሉ የደህንነት ኃላፊ በነበረበት ወቅት በኢሃፓ አባልነት በርካቶችን እያፈሰ ግብረ ተቆቃ ከመፈጸሙም በላይ በየጨለማው እየገደለ ያውሬራት ማድረጉ ለምን ይሸሸጋል? በረከት እነ ጸጋዬ ገብረ መድን ደብተራውን፣ አበራሽ በርታንና ሌሎች የኢሃፓ አባላትን እነ አበበ አይነ ሁሉን ወዘተ ባህር ዳር እስር ቤት በነበሩበት ወቅት ያስተቃያቸው እንደነበርና ወደ መቀሌ እንዲወሰዱ ከሟቹ መለስ ዜናዊ ጋር ተማክሮ ለመቀሌ የጨለማ እስር ስቃይ መዳረጉ እንዲሁም ከሰባት ነጋ ጋር በመመካከር ልደቱ አያሌውን ኢሃፓን ለመሰለል መልምሎ ያሰለጠነውና በጸረ ህዝብ ዘመቻ ያስተማራው ሊደበቁ የማይችሉ ሀቆች ናቸው። በረከት የንግድ ባንክን በመዝረፍና በማዘረፍ ተጠያቂ ነው። ልደቱ አያሌው ከበረከት ስምኦን ጋር በ1997 ዓ.ም ባፈሰሰው ደም ሊጠየቅ ይገባዋልና ለፍርድ መቅረብ አለበት። አማራ ክልል የተዘረፈው ጥረት ብቻ ሳይሆን በጎሰቆሉ የአማራ ህዝብ ስም በተቋቋሙት አመልድና አልማ በተባሉ በእርዳታ ድርጅቶች ስም በተቋቋሙት በቢሊዮን የሚቆጠር ገንዘብ መዘረፉን ለምን ይደበሰበታል ተብሎ መጠየቅ አለበት። ይህን ካነሳው ዘንዳ የትግራዩ ኤክስፐርት ለረጅም ዓመታት ይመራ የነበረው በሰባት ነጋና በአዜብ ጎላ ነውና ሁለቱ ደግሞ በዘረፉት ገንዘብ የከበሩ ናቸውና ባስቸኳይ የሚንቀሳቀስና የማይንቀሳቀስ ንብረቶቻቸው በልጆቻቸውና በዘመድ አዝማዶቻቸው ስም ያከማቹት አገር ውስጥ ውጭ አገርም ያለው ሊከበርና በዘረፋና የህዝብ ደም በማፍሰስ ዘጠያ ሊወርዱ ይገባቸዋል። በሙስናውም የደቡቡ ወንዶ የኦሮሚያው ዲንሾ መኳንንትም ሊጠየቁ ሊታሰሩ ይገባቸዋል መባሉ ተገቢ ይሆናል። ማጠቃለያ የሚሆነን የአሳ ግማቱ ካናቱ እንደሚባለው መወገድ ያለበት ስርዓቱ በአጠቃላይ ሲሆን ትራቱን ሲያሽከረክሩ የነበሩት ደግሞ ለህዝብ ፍርድ መቅረባቸው የማይቀር ነው። ወደ ህዝባዊ መንግስት መሸጋገሪያው መንገድ ይህ ነውና ለሽግግር መንግስት መመስረት እንታገላለን። የተሰነጣጠቀ መስዋዕት በማስተሽ ቢለጣጠፍም መርገፉ አይቀሬ ነው ሲሉ ደብዳቤያቸውን ያደረሱን ደቂቀ ገመራው ከዋሸራ ጎጃም ናቸው።
ውድ የፍኖተ ዲሞክራሲ አዘጋጆች ሰላሙን ሁሉ እንድታገኙ የዘወትር ምኞቴ ነው። ከሰባት ወራት በፊት ህዝብን ያደናገሩ የህዝበኝነት መጠንሰሻ አባባሎችን ላስታውሳችሁ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ እንሆናለን። አብይ አህመድ ከኢትዮጵያና ህዝቦቿ የበለጠ ምን ሊኖር ይችላል? ለማ መገርሳ የተናገሯቸው አማላይና አዘናጊ ቃሎች ናቸው። ይሉ የነበሩ ወገኖች ዛሬ ከበሪታን ያገኙ መጥተዋል። ድንቅ የሆኑ ፍጥሮች ከሰማይ ወረዱልን ይሉ የነበሩ ደግሞ አብዛኞቹ ይብቁን ይብቁን ወደ ማለት የደረሱ ሲሆን እስካሁን የነ ዶክተር አብይ ህዝበኝነት ሰበካቸው መረዳት ያልቻሉት ጥቂት የሚባሉ አይደሉም። ከሰሞኑ አብይ መምህራንን ሰብስቦ ይህ መንግስት አምባገነን ለመሆን ከጫፍ የደረሰ ነው ሲል የተደናገጡ ያዘኑ ወገኖች መኖራቸውን ያህል ደግ አደረገ የሚሉ እንዳሉም ታዝቤያለሁ። አዲሶቹ ሽሞች ስለ ኢትዮጵያ የተናገሯቸው ነገር ማሳመሪያዎች ናቸው። የህዝበኝነት አንደበቶች ናቸው። ህዝበኝነት የተጠናወታቸው ቡድኖችና ግለሰቦች ለጊዜው ህዝብን ለማደንዘዣነት ከተጠቀሙ በኋላ ወደ አምባገነንነትና ፈላጭ ቆራጭነት መቀየራቸው የማይቀር ነው። የአዲሶቹ ሹሞች አምባገነንነትና ፈላጭ ቆራጭነት ከሰባት ወራት በፊትም ድብቅ አልነበረም። የህዝብ ትግልነት ቀው ራሳቸውን ወደ ስልጣን ያወጡ መሆናቸውን እንኳንስ እኛ እነሱም ጠንቅቀው ያውቁታል። የኢትዮጵያ ህዝብ ትግል ወያኔ ይጠገንልኝ ሳይሆን ከስሩ ይነቀልልኝ ነበር። ከህዝብ ፍላጎት በተጻራሪ መሆን የህዝብ ጥያቄን ለመቀልበስ መሞከር ፈላጭ ቆራጭነት ነው፣ አምባገነንነት ነው፣ ጸረ ህዝብነት ነው። በመጨረሻ ግን አዲሶቹ ሹሞች በህይወት ዘመናቸው ኢትዮጵያና ኢትዮጵያዊነት እንዲዳከም በህግና በተቋም እያስደገፉ ለ27 አመታት እየሰሩት የነሱ ማደጎ አባቶች የሆኑት ወያኔዎች ናቸው። የወያኔ ልጆች የሆኑት አዲሶቹ ሹሞች ከቃል ያለፈ ኢትዮጵያዊነትና ኢትዮጵያ በትውልድ ካልሆነ በቀር በተግባር እስካሁን የታየኝ ወይም የተከሰተልኝ ነገር የለም። ኢትዮጵያም ሆነች ኢትዮጵያዊነት ለማንም ከማንም ሊሰጥ የሚችል ገጸ በረከት አይደለም፣ ሊሆንም አይችልም። ኢትዮጵያ የኢትዮጵያውያን የኢትዮጵያ መሆናቸው በማንም በገጸ በረከትነት የሚለገስ ሳይሆን በደም ውስጥ ያለ ወደፊትም የሚኖር ነው። እርግጥ ነው ወያኔዎችና መሰል ጽንፈኞች ከትልቋ ኢትዮጵያ የበለጠ ጠባቧን ክልላቸውን ማጉላት ማግነን ቋሚ ተጠሪዎቹም እኛ እንጂ ሌላ ሊሆን አይችልም እያሉ ለ27 አመታት ለኢትዮጵያና ለኢትዮጵያዊነት ጋሬጣ ሆነው ባሽተዋል። ኢትዮጵያንና ኢትዮጵያዊነትን እያንቋሰሱ ሲያዳክሙ ባይናችን ተመልክተናል፣ ቃሎቻቸውንም በጆሮአችን አዳምጠናል። ስለ ኢትዮጵያ ስለ ዜጎች ነጻነትና ፍትህ እንዲሁም ዲሞክራሲያዊ አሰራር እውን መሆን ሲታገሉ ከፍተኛ መስዋዕት የከፈሉ የኢሃፓ ጀግኖችንና መታገያ ድርጅታቸውን አግሎ ዲሞክራሲያዊና ህዝባዊ ጥያቄዎቻቸውን ጆሮ ዳባ ልበስ ብሎ ለውጥ የሚታሰብ አይሆንም። ዲሞክራሲያዊና ኢትዮጵያዊ የፖለቲካ ድርጅቶችን አግሎ ከነሱ ጋር ተመሳሳይ የሆኑ ጠባቦችንና ጽንፈኞችን አቅፎ ኢትዮጵያም ሆነች ዜጎቿ ሰላም ያገኛሉ ብሎ ማሰብ የተጃጃለ የፖለቲካ ጎዳና ነው። አዲሶቹ ሹሞች አላማና ግባቸው ወያኔን ጠጋግኖ እንደገና ማስቀጠል እንጂ ለኢትዮጵያና ለዜጎቿ ነጻነትና እኩልነት እውን መሆን የቆሙ እንዳልሆኑ በርካታ ማስረጃዎችን መዘርዘር ይቻላል። ሀገራችን ኢትዮጵያ እየጠፋችና እየወደመች ያለችው መንግስትነን በሚሉ ካዲዎች በተቀነባበረ ሴራ ነው። አገርና ህዝብ ማስተዳደሪያ ሳይሆን አገርን ማጥፊያ ህዝብን መበታተኛ ይሆነናል ብለው በቀረጹት ህገ መንግስት ተብዬ በመጠቀም ነው።
በወያኔ መንግስታዊ ተቋሞች ጭምር በተቀናጀ ርብርብ መሆኑን መረዳት ይገባል። የወያኔን ጸረ ኢትዮጵያነትና ጸረ ህዝብነት ጠንቅቆ ለሚያውቀው የኢትዮጵያ ህዝብ ወያኔን ጠግነንና አሻሽለን ለውጥና መጣለን ከንቱ መጃጃልና ከንግዲህ ሰሚጆሮ አያገኝም። የወያኔን ማዋቅሮች እንዳሉ ሆነው ወንጀለኞች ሌቦች በየጎዳናውና አደባባዩ እየተንጎራደዱ ባለበት ለውጥና መጣለን ከንቱ ጩኸት ነው። መከላከያ፣ ፖሊስ፣ አቃቢያነ ህግ፣ ፍርድ ቤቶች፣ ፓርላማ ወዘተ የወያኔ አስፈጻሚዎችና አገልጋዮች ናቸው። እነዚህ ሁሉ እንዳሉ ሆነው ዲሞክራሲያዊ ሽግግር እናደርጋለን ከንቱ ጩኸት ነው። አዲሶቹ ሹሞች ወያኔ ለስለላ ተግባር ለረጅም ዓመታት ሲጠቀምበት የነበረውን የአንድ ለአምስት አደረጃጀት ከሰሞኑ በየመስሪያ ቤቱ እንደገና ተጠናክሮ እንዲቀጥል በትዕዛዝ መልክ ከላይ ወደ ታች መፍሰሱን ሰምተናል። ወያኔን ማጠናከር ወይስ ወያኔን መለወጥ? ትዝብቱንና የትግል አይቀሬነትን ለኢትዮጵያ ህዝብ እንደማሳሰቢያም እንደምክርም መለገስ እወዳለሁ። አሰፉ ከበደ ከአቃቂ። ለዛሬ ያለን የደብዳቤዎች አምድ ፕሮግራም በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። መልካም ሳምንት። ክቡር ግጃሽ ነው። ነጋ ጠባ መሙኘት የሰውን ክብር ያጠፋል። ጅል ያሰኛል። ጅልነቱ የሀገርን እጣ ፈንታ የሚመለከት ከሆነ ደግሞ ጉዳቱ ዜጎችንም ትውልድንም አስለቃሽ ይሆናል። ወያኔ ስልጣን ይዞ ሀገር ሲያጠፋ ከ23 ዓመታት በላይ ሆኖታል። የብዙሃንን ደም አፈሷል። ሺዎችን ለስየል ለእስር ዳርጓል። ህዝብን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ማንንም ጨምሮ ጨፍጭፏል። ከሁሉም የባሰ ወንጀሉ ደግሞ የአገርን መሬት ለሱዳን አሳልፎ ሰጥቷል። ለመሬቷን ለቻይና ለክንድ ለአረቦች አስረክቧል። ወንጀል ክህደት ባንዳነት ይህ ሁሉ እንዴት ይረሳል? ወያኔዎች ጸረ ኢትዮጵያ ናቸው። የድርጅታቸው መሰረታዊ መርሃ ግብር ይህችን ታሪካዊ ሀገር ማዋረድ ማንበርከክ ከተቻለም መበታተን ነው። በየጊዜው የወያኔ መሪዎች የሚያደርጉት ድንፋሳ ያዳምጣል። የወያኔ ድርጅት ማገር ምሰሶ ኢትዮጵያን መጥላት ነው። ትግላችን ጸረ አማራ ነው ሲሉ ያኔ ከመስፈታቸው መልእክታቸው ትግላችን ኢትዮጵያን ለማውደም ነው የሚል ነበር። ይህም ደግሞ በተጨባጭ በተግባር አሳይተዋል፣ አስመስክረዋል። የኢትዮጵያ ታሪክ 100 ዓመት አይሞላውም፣ የአገር ታሪክ የሚባለው ተረት ተረት ነው ወዘተ እያለ ወያኔ ጸረ ህዝብነቱን በእብሪት ሲያሳይ ዓመታት አልፈዋል። ወያኔ ላለፉት 23 ዓመታት የፈጸመው ጸረ ኢትዮጵያ ድርጊት ሁሉ በቂ ትምህርት ነውና ዛሬ ወደ ኋላ ተመልሶ ስለ ወያኔ በሽታን ማስተናገድ ሀገርን ይጎዳል። ከተራ ቂልነት አልፎ ወደ ወንጀል ደረጃ የሚፈረጅ ነው። ከደረሰብን መከራና ስቃይ መማር አለብን። መከራው እምቢ ሲል መከራ ይምከራው የሚባልብን መሆን የለብንም። ታሪክ ቅርስ ነው፣ በደም የተገበየ ተመክሮ ደግሞ ወርቅ ቅርስ ነው። ስተተንም ጸጋንም ቁልጭ አድርጎ ያሳያልና
ስታትን እንዳን ደግም ቀይ መብራት ያሳየናልና ነው። ከትግል ተመክሮ መማር እንታገለም ምኑ አስፈልጊና ግዴታም ነው። ታሪኩ የረሳ ስታቱን ይደግማልና የወያኔ አገዛዝ አፈናና ጭፍጨፋ መሰረቱና መንቀሳቀሻው ነው። ሌላ መንገድና ዘዴ አያውቅም አይፈልግም። በርካታ ወገኖች በየጊዜው ላቀረቡት ጥያቄዎች የሙስሊም ኢትዮጵያውያን ፍትሃዊ የሆነ ተቃውሞ ጨምሮ በቀና ምላሽ ከመስጠት ፈንታ በኃይል ለማፈን ርምጃ የወሰደው ካለው የማን አለብኝና የእብሪት ጠባይ የተነሳ ነው። አመጽ ግዳጅ ነው የሚል ርዕስ መያዝ የተገደድነው ይህን የህዝብ ተቃውሞ ሁሉም ዜጋ ሊደግፈው ሊያጅበው የሚለውን ለማሳሰብ ነው። በየካቲት 66 ሙስሊም ዜጎች መብታችን ይከበር ብለው ሲሰለፉ ክርስቲያን ወገኖች አብረው ተሰልፈዋል። ዛሬም ይህ እውን መሆን ያለበት መከሰት ያለበት ነው። የዜግነትን ግዴታ መዘንጋት ሀገርን ይጎዳል። ግዳጅን መወጣት በሚመለከት ተካሻ ምክንያት እየደረደሩ ከትግል መራቅን የሚደገፍ ሳይሆን የሚወገዝ ነው። ፍራትን ማሸነፍ ደግሞ ለሀገር ስርየት ወሳኝ ነው። የዜጎች ህይወት ዋና ባለቤት ደግሞ ኢትዮጵያ ናት። ለሀገር መሞት ህይወት ዳግም ትንሣኤ ስርየት መባሉ ተገቢ ነው። ለሀገር ከመሞት በላይ ክብር የለምና። ለዚህም ነው ነጋ ጠባ ለወያኔ መሰሪ ፕሮፓጋንዳ ወይም ሰበካ ሰለባ መሆን የሌለብን። መለስ ዜናዊ ከሞተ በወያኔ ባለስልጣኖች መካከል ሽኩቻ መኖሩ አንድ ተፈጻሚ ግለሰብ አለመኖሩ እንዲሁም እንደ መጋጃ የሚጎተት ጠቅላይ ሚኒስትር የተሾመ ቢሆንም ስርዓቱ በመሰረቱ የተለወጠና በቅን መንፈስ የሚጓዝ አድርጎ መገመት የተሳሳተ ነው። ለወያኔ እድሜ ማስቀጣያ ድልዳል መስፈታችን ነው። በ1983 ዓመተ ምህረት አድምጠናል። ለወያኔ ጊዜ ይሰጣው ብለው ጸረ ወያኔውን ትግል ያወገዙ ለጸረ ህዝብ አገዛዝ መደላደል አስተዋጽኦ አድርገዋል። ይህን በተመለከተ ተመክሮ አለንና ከዚህ መማር ይገባናል። ሁኔታው ባልተለወጠበት አቋምን መለወጥና መሽመድመድ የሚጠቅም አይሆንም። በወያኔ ውስጥ ለኢትዮጵያ የሚበጅ ቀና ራዕይ ያላቸው ከቶም የሉም። የቀድሞ ወያኔዎችና ተቋሚ ነን ያሉት የቁርጥ ቀን ሲመጣ ሽንፍላ ቢታጠብ አይጠራም ሆኖ ተገኝተዋል። ካለፈው ለመማር ከተነሳን በሁሉም መስክ በቀናም ሆነ በስተት ብዙ ትምህርት ገብተናል። ጠላትን አምሮ መታገል ወሳኝ መሆኑንም ተረድተናል። ቆራጥና ጽኑ ትግል መካሄድ ባለበት ወቅት ክንድን በሰበብ በአስባቡ የሚያዝንትን መታገልና ማሸነፍ አለብን። የራስን ጉድፍ ማስወገዱ መቅደም አለበት። ተቋሚ ድርጅቶችን የጎዳው ወያኔ ብቻ ሳይሆን በየድርጅቶቹ ያሉት የነበሩት ወላዋይና ሽንፈተኞች ናቸው። ህብረት ግንባርንም በተመለከተ ያለን ተመክሮ ሰፊ ነው። ይህ ውጤት አስገኝቷል ይግን አልጠቀመም በሚል ትምህርት ቀስመናል። በዚህ መጠቀም መጣሩ ተገቢ ነው። ላለፉት 23 ዓመታት ወያኔ ማንነቱን በከፋ መንገድ ለህዝብ አሳይቷል። በሰላም እና በድርድር ስልጣን ይለቀቀርቶ ሊካፈልም ዝግጁ አልነበረም አይደለም። የወያኔን ዘረኛ አገዛዝን ማስወገድ በተመለከተ በህዝባዊ አመጽና እንቢተኛነት ከማስወገድና ከመደምሰስ ሌላ አማራጭ መውሰድ ወይም መስበክ ከቶም አይቻልም አያዋጣም። ማመጽ ግዴታ ነው። ብሔራዊ ግዳጅ ነው። ከአመጽ ውጪ መፍትሄ የለም። አለ የሚለው ተናበዱ ወይም በወያኔ ተገዙ አወናባጆች ናቸው። በወያኔ አገዛዝ ላይ እናምናለን። የወያኔ አገዛዝን በአመጽ እናስከማለን።